Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ ከአሁን 3 ሰዓት እስከ 4 ሰዓት የሚያስተላልፈውን የቅዳሜ ምሽት ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዛሬ ቅዳሜ ጥቅምት 19 2009 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች እንደወትሮ ዝግጅታችንን እንከፍታለን። ከዚያም ትናንት የተጀመረው ለጥያቄው መልስ ዝግጅታችን ይቀርባል።
የአስቸኳይ ጊዜ አዋጁ በህወሓት ለሚመራው መንግስት የማገገሚያ ጊዜ ነው፣ ወይም ደግሞ በቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ እየወሰደው እርምጃ ነው።
አሁን ብዙ ችግሮች ሰርተዋል፣ ብዙ ወንጀሎች ፈጽመዋል፣ እውነት ነው። ነገር ግን ስርዓት ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም።
የመጀመሪያው የዞን 9 የኢንተርኔት አምደኛው በፍቃዱ ኃይሉ ሲሆን ቀጥለው የተሰሙት ደግሞ የአረና ትግራይ ፓርቲ የአመራር አባሉ አብርሃ ደስታ ናቸው። ለጥያቄዎቻችሁ መልስ እየሰጡ አብረውን ያመሻሉ። ከዚያ በኋላ ባለው የቅዳሜ ምሽት ፕሮግራማችን አጋማሽ ደግሞ የእንግሊዝኛ ሙዚቃ መዝናኛችሁ የሙዚቃ ቃና እስከ አራት ሰዓት ድረስ እያዝናናችሁ ያመሻል። አሁን ወደ ዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳኝ ፍስሐዬ ነኝ። ፑንትላንድ ያሉት የሶማሊያ ክልላዊ ባለሥልጣኖች በያዝነው ሳምንት እስላማዊ መንግስት ነኝ በሚለው ቡድን ደጋፊዎች የተያዘችውን ከተማ እናስመልሳለን ብለዋል። የክልሉ ፕሬዚደንት ዶክተር አብዱ ወሊ መሐመድ አሊ አማጽያኑን እናስወጣቸዋለን ሲሉ ስብሰባ ላይ ቃል ገብተዋል። የጽንፈኛው ቡድን ደጋፊዎች ካለምንም መከላከል ነበር ኳንዳላ የተባለችውን ከተማ የያዙት። ፑንትላንድ ምንጊዜም ቢሆን ራስዋን ስትከላከል ቆይታለች። አሁንም ራስዋን ትከላከላለች። ዳዕሽ ኳንዳላን ይዞ እንደማይቆይ ቃል ገባለሁ ሲሉ ፕሬዚዳንቱ ተናግረዋል። ዳዕሽ እስላማዊ መንግስት ነኝ የሚለው ቡድን የአረብኛ መጠሪያ ነው። በሰሜን ምስራቅ ሶማሊያ ራስዋን የምታስተዳድረው ፑንትላንድ ወታደራዊ ባለሥልጣኖች ሳያስቡት ነው አማጽያኑ ከተማይቱን የነጠቋቸው። በአካባቢው ችላ ተብሎ የቆየው ቡድን ለሚደቅነው አደጋ እንዴት ምላሽ መስጠት እንዳለባቸው እየተነጋገሩ ነው። ማይዱጉሪ በተባለችው በሰሜን ምስራቅ ናይጄሪያ በምትገኘው ከተማ ዛሬ ማለዳ በተካሄዱ ሁለት የአጥፍቶ መጥፋት ጥቃቶች ቢያንስ 9 ሰዎች ተገድለው 24 ቆስለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ከ7 ዓመታት በፊት አመጽ የጀመረባት ከተማ ነች። የሀገሪቱ ወታደራዊ ኃይል እንደሚለው ከቦምቦቹ አንዱ የፈነዳው በክልሉ ባለው ነውጥ ምክንያት ከመኖሪያቸው የተፈናቀሉ 16,000 የሚሆኑ ሰዎች በተጠለሉበት ሰፈር ፊት ነው። ከጥቂት ደቂቃዎች በኋላ ሁለተኛው ቦምብ የፈነዳው ደግሞ በመንግስት የነዳጅ ዘይት መጋዘን ውጭ ነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ይሁንና የአጥፍቶ መጥፋት ጥቃቶቹ ከዚህ ቀደም ቦኮ ሐራም ሲያካሄዳቸው ከቆዩት ጋር ይመሳሰላሉ። ቦኮ ሐራም በሰሜን ምስራቅ ናይጄሪያ እስላማዊ መንግስት ለመመስረት በሚያካሄደው ነውጥ በብዙ ሺህ የሚቆጠሩ ሰዎችን ሕይወት አጥፍቷል። ከ2 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። ቦኮ ሐራም ከ7 ዓመታት በፊት አመፅ ከጀመረበት ጊዜ አንስቶ የንግድና የእርሻ ስራዎች ተሰናክለዋል። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ እንደሚለው 50,000 የሚሆኑ ልጆች አስቸኳይ ረድኤት ካላገኙ በስተቀር በረሃብ በማለቅ አፋፍ ላይ እንደሚገኙ፣ ወደ 250,000 የሚጠጉት ደግሞ በበቂ ምግብ እጦት እንደተዳከሙ ድርጅቱ ጨምሮ ገልጿል። የዩናይትድ ስቴትስ የምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ባለሥልጣኖች በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዲሞክራቷ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር እያሉ የግል ኢሜይል አሰራራቸው እንደገና እያዩ ነው ማለታቸው ነቀፌታ አስነስቷል። የምርመራው አገልግሎት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ውስጥ ጣልቃ እየገባ ነው የሚል ነው ነቀፌታው። ክሊንተን ኦፊሴላዊ ኢሜይሎችን በግል አሰራር ዘዴ ከመጠቀማቸው ጋር የተያያዘ አዲስ ኢሜይል ተገኝቷል ሲል ፌደራላዊ የምርመራ ቢሮ ባለፈው አርብ ማስታወቁን በሚመለከት ሂለሪ ክሊንተን ምላሽ ሰጥቷል። የምርመራው ቢሮ ስራ አስኪያጅ ጄምስ ኮሚ ኢሜይሎቹ የተገኙት ሌላ ምርመራ ሲካሄድ እንደሆነና ከክሊንተን ጋር የተያዘ ሊሆን እንደሚችል ጠቁመዋል። ክሊንተን ታዲያ የምርመራው ቢሮ ኃላፊ ራሳቸው አዲሱ መረጃ ብዙም ክብደት የማይሰጠው ሊሆን እንደሚችል ጠቅሰዋልና የምርመራው ቢሮ ሙሉን መረጃ ይፋ እንዲያደርግ ጥሪ እናቀርባለን ብለዋል። የዋሽንግተን ፖስት ጋዜጣ ዛሬ በዘገበው መሰረት የምርመራው በአዲስ መልክ እንደሚታይ ለሀገሪቱ ምክር ቤት ማስታወቁ ከፍርድ ሚኒስቴር አሰራር ጋር የሚሄድ አይደለም ሲሉ የፍርድ ሚኒስቴር ባለሥልጣኖች አስጠንቀው ነበር። በመጨረሻም የኢራቅ ኃይሎች ሞሱል ከተማን እስላማዊ መንግስት ነኝ ከሚለው ቡድን ቁጥጥር ለማስመለስ የከፈቱትን ዘመቻ ለማጠናቀር ኢራቃውያን ሺዓ ሚሊሻዎች በምዕራብ በኩል አዲስ ዘመቻ በከፈቱበት በአሁኑ ወቅት ተቀላቅለዋቸው ወደ ሞሱል እየገፉ ናቸው። ወደ ሞሱል በመግፋት ላይ ያሉት የኢራቅ ወታደሮች ሹራ ከተማ ገብተዋል። በዩናይትድ ስቴትስ የተመራ የአየር ድብደባና የከባድ መሳሪያ ተኩስ በከተማይቱ ላይ ከዘነበ በኋላ ነው ወታደራዊ ኃይል ሹራ የገባው። አብዛኞቹ እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች በያዝነው ሳምንት ቀደም ሲል ሲቪሎች ህዝብን ጋሻ በማድረግ ከአካባቢው ወጥተዋል። ይሁንና የዩናይትድ ስቴትስ የአየር ድብደባ የማፈግፈጉን ሂደት በማሰናከሉ አንዳንድ ሲቪሎች ሊያመልጡ እንደቻሉ ወታደራዊ አዛዦች ተናግረዋል። የኢራቅ ወታደሮችና የኩርድ ኃይሎች በደቡብ በምስራቅና በሰሜን በኩል መንደሮችን እየያዙና በጽንፈኛው ቡድን የተቀበሩ ወጥመዶችን እያመከኑ ወደ ሞሱል መግፋቱን ቀጥለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ቀጥሎ የሚቀርበው ለጥያቄው መልስ ዝግጅት ይሆናል። ስርጭታችንን መስመሮች በጥራት ለማድመጥ እንድትችሉ የተጨመሩትንም ጭምር አንድ ጊዜ ልናገርና ወደ ፕሮግራሙ እናልፋለን። በ19 ሜትር ባንድ በ15630 በ15690 በ15700ና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615ና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ12040 በ12110 በ12130 በ12140ና በ13775 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። መልካም ቆይታ። አሁን ለጥያቄው መልስ የምሽቱ የጥያቄው መልስ ዝግጅት ከትናንት የተከተለ ዝግጅት ነው ይዞ የቀረበው። ለጥያቄዎቻችሁ መልስ ሰጪዎች በኢትዮጵያ ወቅታዊ ሁኔታ፣ በአስቸኳይ ጊዜ አዋጁ፣ በፖለቲካው ምህዳርና ሌሎችም ጉዳዮች ላይ ከእናንተ ከአድማጮች ለደረሱን ጥያቄዎች መልስ የሚሰጡ በኢትዮጵያ የዕለት ተዕለት ሕይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው። የኢንተርኔት አምደኛው በፍቃዱ ኃይሉና የተቃዋሚው የአረና ትግራይ ፓርቲ አባሉ አብርሃ ደስታ፣ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዛሬው ዝግጅት የሚቀጥለው ትናንት ካቆመበት የአድማጭ ጥያቄ ይሆናል።
ሰላም የቮይስ ኦፍ አሜሪካ አዳሚዎች እንደምን አላችሁ? የእኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ፣ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም፣ የታወቀ ነው። አጣብቂኝ ውስጥ ገብቶ ገደል አፋፍ ላይ ቆሞ ሊወድቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ህዝብ ስም በመጠቀም ብዙ ነገር ዘርፏል። ብዙ ሰው ነፍስ ጠፍቷል። ብዙ ሰው ታስሯል። እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምለጫውን ጊዜ ባይሳካለት የማምለጫውን ሁኔታ እያሰበ ነው እና ወደ ውጭ ሀገር ብዙም ገንዘብ ሰአካ ውጭ ስለነበረ ወደዚያ ጥሎት ሊሄድ ነው። በተለይ የትግራይን ህዝብ ከጎንደር፣ ከጎጃም፣ ከወሎ፣ ከቅርብ ካሉት እንደው ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ህዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የኋላ ኩበት አድርጎት ሊሄድ ነው። የትግራይ ህዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው እና የትግራይ ህዝብ ወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ ነው የኔ ጥያቄ። አመሰግናለሁ።
እንግዲህ አቶ አብርሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይሄንን አስረግጠን ወደ መልሱ እንለፍ። አቶ አብርሃ፣
ያው ኢህአዴግ ሊወድቅ እየተንገዳገደ ነው በሚለውን እስማማለሁ። ልክ ነው። አሁን ብዙ ችግሮች ሰርተዋል፣ ብዙ ወንጀሎች ተፈጽመዋል፣ እውነት ነው። ነገር ግን ስርዓት ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም። በትግራይ ህዝብ ስም እየነገደ ብዙ ነገር መስራት የታወቀ ሆኖ ማለት ነው። ስለዚህ የትግራይ ህዝብ እንደ ህዝብ መታየት ነው ያለበት፣ እንደ ህወሀት አይደለም፣ እንደ ገዢ አይደለም። ስለዚህ ህወሀት ለፈጸመው ጥፋት ህዝብ ተጠያቂ የሚሆኑበት እድል አይኖርም። አሁን ምን መደረግ አለበት ለሚለው ያው ይህን ግንዛቤ መፍጠር ነው። የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ በስቃይ የሚኖር ነው። ከድሮ ጀምሮ ህወሀት ጫካ ያለም እየተገደለ የመጣ ነው። ስለዚህ የትግራይ ህዝብ ህወሀት ከሚፈጽመው ወንጀል ጋር ግንኙነት ያለው አይደለም። ህወሀት ለፈጸመው ወንጀል ህወሀት ነው የሚወጣው ብዬ ነው የማስበው። ነገር ግን አሁን ስለ ጥፋት ስለ ወንጀል ስናወራ ህወሀት ሊወድቅ ተንገዳገደ እንጂ አልወደቀም። ስለዚህ አሁን ማድረግ ያለብን ስለ መጪው ጊዜ ነው። ከህወሀት በኋላ ከኢህአዴግ በኋላ ምን መሆን አለበት? እንዴት አብረን መኖር አለብን? እንዴት ህዝብ ከህዝብ ጋር ተፋቃቅሮ ተቻችሎ እንዴት መኖር ይችላል? የኢትዮጵያን አንድነት እንዴት ማስቀጠል እንችላለን? በሚለው ላይ ነው መነጋገር ያለብን። አሁን ህወሀት ወንጀል ሰርተዋልና እንደዚህ ሊሆን ነው እንደዚህ ልናደርግ ነው ካልን ባለ ጠመንጃ ነው፣ የታጠቀ ድርጅት ነው። ስለዚህ ፈቃደኛም ላይሆን ይችላል። እንደዚህ ለይተን ኢላማ የምናደርገው ከሆነ ከስልጣንም ላይወርድ ይችላል። ወይም ደግሞ አለመቻል እንኳ ባይችል ኢትዮጵያን ሊያበላሽ ይችላል። የህዝቦችን አንድነት፣ የሀገርን አንድነት ማፈራረስ ይችላል። ስለዚህ አሁን ማድረግ ያለብን ብለን የምናስበው እኛ ለውጥ ፈላጊውን የኢትዮጵያ ህዝብ፣ የትግራይን ህዝብ ጨምሮ ማለት ነው፣ አደራጅተን ለተቃውሞ አነሳስተን ኢህአዴግ በሰላማዊ መንገድ ስልጣን የሚያስረክብበትን መንገድ ማመቻቸትና የኢህአዴግም መጪው ጊዜ ያው ሰክቲር ማድረግ እነሱም የማይጎዱበት ስልጣናቸው ግን ህዝብ የሚያስረክቡበት ሁኔታ መፍጠር አለብን። ያው ህወሀት እንደዚህ ነው እንደዚህ ሰርተዋል እንደዚህ መሆን አለበት እያልን ከቀጠልን ግን ያው ህወሀት የስልጣን በስልጣን የመቆየት እድሉ እንኳን አነስተኛ ቢሆን ብዙ ነገር ማበላሸት ነው። ሀገራችንም ሊያሳጣን ይችላል። በህዝብ መካከልም ግጭት ሊኖር ይችላል፣ አሁን እየተነሳ ካለው ተቃውሞ አንጻር። ስለዚህ የትግራይ ህዝብ ማድረግ ያለበት ተደራጅቶ ህወሀትን ተቃውሞ እንደ ሌላው ህዝብ ስልጣኑን በሰላማዊ መንገድ የሚያስረክብበት መንገድ ነው ማመቻቸት ያለበት።
እንግዲህ ከሰሞኑ እንዳየ ነው ኢትዮጵያ ውስጥ ወጣቶቹ በኦሮሚያ እንዲሁም በጎንደር በአማራ ክልል በአንዳንድ ቦታም የተካሄደውን አዲስ አበባም ብናይ ወጣቶቹ በሰላም እጃቸውን አጣጥፈው የጠየቁበት ነው። አሁን ኢትዮጵያ ውስጥ እንዲሁም በአስቸኳይ ጊዜ አዋጁ ምክንያት መጻፍ፣ መናገር፣ መሰብሰብ የተከለከለበት ድፍንፍን ያለበት ሁኔታ ነው ያለው። እናንተ ሁለታችሁ ሶሻል ሚዲያ ላይ በመጻፍና ወጣቶችን በማነቃ ቃቃት እንዲሁም የኢትዮጵያን ጉዳዮች በማንሳት ነው የምትታወቁትና አሁን አብርሃ ያለውን እንዴት ነው አሁን ካለበት ሁኔታ የኢትዮጵያን ህዝብ፣ የኢትዮጵያን ወጣቶች፣ የኢትዮጵያን ማህበረሰብ ወደ አንድ እርከን ማስተላለፍ የምንችለው?
በእኔ እምነት የአስቸኳይ ጊዜ አዋጁ በህወሓት ለሚመራው መንግስት የማገገሚያ ጊዜ ነው፣ ወይም ደግሞ በቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ የወሰደው እርምጃ ነው። ስለዚህ አንዳንዶቹ በጣም መሰረታዊ መብቶች ናቸው የመናገር እና ይህንን ኢንተርቪው የመስጠት ጀምሮ አዲስ ዘመን ላይ በቅርቡ የወጣትም ላይ እንደዚህ አይነት ነገር ተጽፏል። ለቪኦኤ መስጠት ልክ አሁን ኢሳትና ኦኤምኤን እንደተከለከሉ ሁሉ ለቪኦኤ መስጠት የሚያሳስር ነገር ሆኗል። ግን መሰረታዊ መብቶች ላይ አንዳንድ ጊዜ የምንወስዳቸው ሪስኮች ይኖራሉ። በቃ ይህን ሪስክ ወስደዋለሁ ብሎ ግዴታ ሊታገሉለት የሚገባ ማለት ነው። በቃ ይህንኛውን ማሳለፍ የማልሰጠው መፍትሄ ነው የምንለው ማለት ነው። መናገር ቤዚክ ነው፣ አለበለዚያ ሁሉንም ነገር አሳልፈን እንሰጣለን ብዬ ነው የማስበው። ስለዚህ መናገር ዘልሽ ትንሽ የምናደርገው ነገር ስለሆነ በዛ መንገድ ነው አሁን ካለንበት ጨለማ መውጣት የሚቻለው ብዬ ነው የማስበው። በመሰረቱ በኦሮሚያና አማራ አካባቢ የነበሩት ህዝባዊ ተቃውሞዎች በሙሉ የአፈና የወለዳቸው ተቃውሞዎች ነበሩ እና ወደ መጨረሻ ላይ ትንሽ ነጻ አድርገዋል። ይህ የሆነው ለምንድን ነው? መጀመሪያውኑ የአደባባይ ተቃውሞም አያስፈልግም ነበረ። አሰራር ስለሌለ የህዝባዊ ጥያቄዎች የሚመለሱበት ከእንደገና አማራጭ ድምጾች የሚስተናገሩበት ፓርላማም ሚዲያም ሲቪል ሶሳይቲም ስለሌለ በነዛ ምክንያት የገነፈሉ ናቸው። ስለዚህ የአስቸኳይ ጊዜ አዋጅ የሚያቆም ናቸው ብዬ አላምንም። ለተወሰነ ጊዜ እንዳልኩት ለገዢው ቡድን የመረጋጊያና የመቆሚያ ከዛ ደግሞ ህጋዊ ተጠያቂነትን ከላዩ ላይ የማውረጃ እድል ይሰጠዋል። ነገር ግን ከምርጫ 97 በኋላ በመጡ አፋኝ ህጎች በህግ ስም የሚሰሩ አሰራሮች ያሰኑት ህዝብ ፈንድቶ የወጣ ድምፅ ነው የአሁኑ ተቃውሞ። ስለዚህ ምናልባት ጊዜያዊ መዋዠቅ ቢኖርም እንኳን ዝምታ ወይም ጸጥታ ቢኖርም እንኳን ሰላም አይኖርም። ስለዚህ መልሶ ይፈነዳል። ምንም እንኳን ብዙዎቻችን እንደሚጠለ ጊዜው አተገተግም ቢመስልም ዞሮ ዞሮ አጎንብሰን የምናሳልፍ የማንችላቸው መሰረታዊ መብቶች አሉ። ስድስት ወር ሙሉ መታፈን አይቻልም እና አንዳንድ በመሰረተ ልማት ተቋማት አካባቢ ማለፍ ከ12 ሰዓት ይላል። አሁን ያ ማለት እኮ ለምሳሌ ድልድይ መሰረተ ልማት እና በድልድይ ላይ ወደ ቤቴ ሲሄድ ልያዝ እችላለሁ ማለት ነው በማንኛውም ሁኔታ። ስለዚህ ከዚህም ውጭ ደግሞ በተሞክሯችን የምናውቀው ማለት ነው ገዢው ፓርቲ ከፈለገ አንድ ተቃዋሚውን ለማሰር ከፈለገ ሰበብ ነው እንጂ የሚፈልገው ለማሰር ህግ ሲያጣቀስ አይተናናቅ። ኦፍኮርስ አንድ ካሰረው በኋላ በየትኛው አንቀጽ እንክሰሰው የሚባል አባባል ይመጣል። አሁን ሰሞኑን የታሰሩት ወዳጆቻችንን መመልከት ይቻላል። ለምሳሌ ብሌን መስፍን ሰማንታ ፓወር እንድትፈታ ስትወተውትላት የነበረች ሴት ነች፣ የሰማያዊ ፓርቲ አባልም ነበረች። አሁን እሷ ላይ ፖሊስ ቀጠሮ እየጠየቀባት ነበር። 10,000 ብር ዋስ ተፈቅዶላት ነበረ። እሱን አስከልክሏል ይግባኝ ብሎ። ነገር ግን ዛሬ ፍርድ ቤት የማቅረብ ግዴታ የለብንም በአስቸኳይ አዋጁ መሰረት የሚል አዲስ አቤቱታ ፖሊስ ይዞ መጥቷል። ከታሰረች ከ10 ቀን በኋላ ወይም እንደዚህ ገደማ ማለት ነው። ስለዚህ ኢትዮጵያ ነባራዊ ሁኔታ በቅጡ ለሚረዳ ሰው፣ አንድ ተቃዋሚ የሆነ ሰው ወይም ደግሞ መንግስት ላይ የራሱ ትችት ወይም የራሱ ተቃውሞ ያለው ሰው የሚታሰረው የሆነ ጊዜ አደጋ ሆኗል በብሎ በሚታሰብበት ጊዜ ነው እንጂ የሆነ ህግ ስለተላለፈ አይደለም። የአስቸኳይ ጊዜ አዋጁ ባልነበረበትም ጊዜ ኢትዮጵያ በተመሳሳይ ሁኔታ ውስጥ ነበር የነበረችው ብዬ ነው የማምነው። ምክንያቱም ፍርድ ቤት የማይቀርቡ ሰዎች አሉ። ኦፍኮርስ ስማቸው የሚታወቁ ሰዎች በቀላሉ ፍርድ ቤት ይቀርቡ ይሆናል። ግን ስማቸው የማይታወቁ ፍርድ ቤት ሳይቀርቡ የተለያዩ ቅጣቶች ተቀጥተው ጦር ላይ ተወስደው የተለያዩ ማሰልጠኛ ጣቢያዎች ተወስደው የሚፈቱ ሰዎች ነበሩ። ለምሳሌ አዲስ አበባ ውስጥ የኦሮሞ ፕሮቴስት በሚባለው የተጠራው ሰልፍ ጊዜ አንደኛ ተከሳሽ የነበረው ልጅ አግኝቼዋለሁ። 1176 ሰዎች አዋሽ 7 የሚባለው ቦታ ኃይለኛ ወታደራዊ ቅጣት ተቀጥተው እንደተመለሱ ነግሮኛል። ክስ የተመሰረተባቸው ጥቂት ሰዎች ናቸው። በዋስ ወጥተዋል። አሁን በአስቸኳይ ጊዜ አዋጁ ወቅት የሚያዙ ሰዎች ይወሰድባቸዋል ተብሎ የተነገረውን አይነት እርምጃ ነው የተወሰደባቸው።
አመሰግናለሁ። ለእናንተ ጥያቄዎችን እንዲልኩልን ማሳሰቢያ ስናስተላልፍ ለአድማጮች በብዛት የመጡት ከማንነት ጥያቄ ጋራ የተያዙ ጥያቄዎች ናቸው። የወቅቱ ጥያቄዎች ናቸው። ኢትዮጵያ ውስጥም የተካሄደው ተቃውሞ ከዚሁ ከማንነት ጋር የተያያዘ ነው ለማለት ይቻላል። በርካታ በወልቃይቴ ማን ነው የሚል ጥያቄ መጥቶልናል። በቁጫ ያለው ስንት ዓመት በፊት ጀምሮ የቁጫ ማህበረሰብ ህገ መንግስቱ የሚጠይቀውን መስፈርት አሟልቶ እስካሁን መብቱ አልተከበረለትም የሚል ጥያቄ ከሐዋሳ አድማጫችን ተልኮልናል። እንዲሁም በአዲስ አበባ ዙሪያ ያሉ ከተሞች ማስተር ፕላን የሚባለውና ባለፈው ህዳር ጀምሮ የኦሮሞ ወጣቶችን ተቃውሞ የቀሰቀሰው ይሄ የማንነት ጥያቄ ነው። በዛ ዙሪያ ጥያቄዎች መጥተውልናል። በሌላ በኩል እንዲህ ቀደም ሲል የጠቀስኳቸው አቶ ዳኛቸው ተፈሪ የሚባሉ አማራ ክልል ተወስደው ወደ ትግራይ የተካለሉ ብዙ ሌሎች ቦታዎች እንዳሉ ጠቅሰው ገልጸውልናል። እነኚህን ጉዳዮች ብትመለከቱ አብርሃ፣ በተለይ አንድ ጥያቄ መጥቷል፣ በሱ መንደርደሪያ እንጀምርና ከዚያ ወደ በፍቃዱ እንሄዳለን።
አመሰግናለሁ። የአማርኛው ክፍል አዘጋጆች፣ በርሄ ጸጋዬ እባላለሁ። ከአውስትራሊያ ነው። መጀመሪያ ለአብርሃ ደስታ ልታቀርቡልኝ የምፈልገውን ጥያቄ፣ አብርሃ ደስታ የትግራይ መስተዳደር በወልቃይት ጠገዴ ማህበረሰብ ላይ የሚያሳድረው ተጽዕኖና የሚያደርገው ግፍ በምን መልኩ ይመለከተዋል? እሱስ ለስልጣን ቢበቃ የወልቃይት ጠገዴ ማህበረሰብ ከየትኛው አካል ነው ብሎ ይመድባል? አማራ ወይስ ትግሬ? አመሰግናለሁ።
ሌላ ጥያቄ አለ ላሰማችሁ። ከአማራ ክልል ተወስደው ወደ ትግራይ ክልል የተካለሉ ወረዳዎች የወልቃይት ጠገዴና ጠለምት ነዋሪዎች የአማራ ማንነት ጥያቄ አንስተው ማንነታችን አማራ ስለሆነ ወደ አማራ ክልል መመለስ እንፈልጋለን ያሉት አቤቱታ ማሰማታቸው ይታወቃል። ነገር ግን መንግስት የዛን ሁሉ ህዝብ ጥያቄ በአግባቡ ከመመለስ ይልቅ የአንዳንድ ጸረ ሰላም ኃይሎችና ትምከተኞች ሁከት መፍጠር ነው እያለ የቻለውን እየገደለ ቀሪውን እስር ቤት እያጎረ ይገኛል። እናም በእናንተ አመለካከት ይሄ እንዴት ሊፈታ ይችላል ይላሉ? በአብርሃን ጀምርና አጠቃላይ የማንነት ጥያቄዎችን በተመለከተ እናንተ ለመላ ኢትዮጵያ የምትታገሉ ለሰላም ለእኩልነት የምትታገሉ ወጣቶች ናችሁና እስቲ ከአብርሃን ጀምር።
ይሄ ጥያቄ በተደጋጋሚ የተጠየቀ ነው፣ ግን አጠር ባለ መልኩ አሁን በአጠቃላይ በኢህአዴግ መስፈርት አንድ መወስዶ ነገር አለ። ሁለተኛ እኛ ብንሆን ወይም ደግሞ የእኛ አማራጭ ሀሳብ ወይም ኢህአዴግ ቢቀየር እንዴት ነው የሚፈታው የሚለው ነው። እኔ ለምሳሌ ኢህአዴግ የወልቃይትን ህዝብ በድለዋል እስማማለሁ፣ ተጨቆነዋል እስማማለሁ። ምክንያቱም ህወሓት በትግራይ ሙሉ ህዝብ ገድለዋል፣ ጨቁነዋል፣ ማስተዳደር አይችልም፣ ብዙ ነገር አበላሽተዋል። በወልቃይት በሁመራ አካባቢ የተፈጸመው በደል በአድዋም ተፈጽሟል፣ በሀውዜን ተፈጽሟል፣ በአድግራትም ተፈጽሟል። ስለዚህ እዚህ ላይ ጥያቄ የለም። ህወሓት የህዝብ ጥያቄ ከመመለስ ህዝብን እንደሚያንቋሽሽ፣ ህዝብን እንደሚበድል እናውቃለን፣ በራሳችን ላይ የሚደርስ ስለሆነ። ስለዚህ የወልቃይት ህዝብ በደል ደርሶበታል፣ ጥያቄም አንስተዋል። ጥያቄው ደግሞ ተገቢ ነው። በትግራይ ክልል በጣም የሚበደል ከሆነ ወደ አማራ ክልል እንፈልጋለን ብሎ ማለቱ ተገቢ ሊሆን ይችላል። ነገር ግን ምንድን ነው ማድረግ ያለብን? እንደዚህ አይነት ጥያቄ ሲጠየቅ ከአንድ ክልል ወደ ሌላ ክልል ነው እየተጠየቀ ያለው። ስለዚህ መርህ መሰረት አድርገን ነው መፍታት ያለብን። መርህ ስል ለምሳሌ ጥያቄ ሲነሳ በወልቃይት ምን ማለት እንችላለን? መስፈርቱ በኢህአዴግ ህገ መንግስት መሰረት ብሔር ወይም ቋንቋ መሰረት ያደረገ ነው፣ የህዝብ ፍላጎት መሰረት ያደረገ ነው፣ ሌላ ሌላ መስፈርቶች አሉ። ስለዚህ በዚህ መንገድ ስህተት አለው ወይ ወይም ደግሞ እንዲህ ብናደርገው በመላው ሀገሪቱ እንዲህ ይሆናል የሚል አይነት መልስ ነው መስጠት ያለብን። ግን በቀጥታ ጥያቄው ለመመለስ ያህል ግን ለምሳሌ ከአማራ ክልል ወደ ትግራይ ክልል የተወሰዱ መሬቶች አሉ የሚለው ጥያቄ ስህተት አለበት፣ መሰረታዊ ስህተት። ምክንያቱም አማራ ክልል የሚባል የተፈጠረው በኢህአዴግ ጊዜ ነው። ከኢህአዴግ ከ25 ዓመት በፊት አማራ ክልል የሚባል አልነበረም፣ ትግራይ ክልልም የሚባል አልነበረም። አሁን የተወሰነ ክፍለ ሀገሮች ነበሩ። እነዚህ ክፍለ ሀገር የነበሩ ቋንቋ መሰረት ተደርጎ የተከልሉ አልነበሩ። በጌምድር ክፍለ ሀገር ነበረ፣ ወሎ ክፍለ ሀገር ነበረ፣ ትግራይ ክፍለ ሀገር ነበረ። እና በአጼዎቹ ጊዜ ለራሳቸው በሚመች መልኩ ከልለው ክፍለ ሀገር ብለውት ነበር። አሁን ኢህአዴግ ሲመጣ ደግሞ በቋንቋ መሰረት አደርጋለሁ ብሎ በቋንቋ አከፋፍሎ እንዳለ ሀገሪቱን ሙሉ እንደ አዲስ አረንጅ አድርጎ ክልሎችን ሰርተዋል። ስለዚህ በጌምድር ክፍለ ሀገር የነበረ ለምሳሌ ግማሹ ወደ ትግራይ ክልል፣ ግማሹ ደግሞ ወደ አማራ ክልል አድርጎ ሰርቶታል። ወሎ ክፍለ ሀገር የነበረ እንደዚሁ ግማሽ ወደ አማራ ክልል፣ ግማሽ ደግሞ ወደ አፋር ክልል። ትግሬ ክፍለ ሀገር የነበረ ግማሽ ወደ ትግራይ ክልል፣ ግማሽ ደግሞ ወደ አፋር ክልል አድርጎታል። ስለዚህ እንዳለ ነው የቀያየረው፣ ክልል ወይም አከላለል ነው የመጣው። ስለዚህ ከዚህ ወደዚህ ተወሰደ ካልን ኦሮሚያ የሚባል ክልልም ሊኖረን አይችልም ማለት ነው። ወይም ደግሞ ቤንሻንጉል ወይም አፋርም የለንም ማለት ነው። የተወሰነ 5 ወረዳዎች ከትግሬ ክፍለ ሀገር ተድሮ ትግሬ ክፍለ ሀገር ወደ አፋር ክልል የተካለሉ አሉ። ስለዚህ አሁን ትግራይ ክልል መጥቶ የኔ የነበሩ ናቸው ማለት አይችልም። የትግሬ ክፍለ ሀገር የነበሩ እንጂ የትግራይ ክልል ወረዳዎች አይደሉም ነው። ስለዚህ አጠቃላይ መርሁ መሰረት አድርገን ምን እያልን ነው? የድሮ ክፍለ ሀገር ይሻለናል እያልን ነው ወይስ አሁን የኢህአዴግ ቋንቋ መሰረት ያደረገ አይደለም እያልን ነው? እና ግልጽ መሆን አለበት ለሌላው ሌላ አካባቢ ችግሩ ለመፍታት እንዲመቸን ማለት። ስለዚህ አሁን ወልቃይት ድሮ በጌምድር ክፍለ ሀገር ስለነበረ በጌምድር ደግሞ አማራ ስለሆነ የአማራ መሬት ነው ካልን አምቦም ድሮ በሸዋ ክፍለ ሀገር ስለነበረ አሁን ወደ ሸዋ ክፍለ ሀገር መመለስ አለበት፣ ወደ አማራ መመለስ አለበት ማለት ልንል ነው ማለት ነው። ስለዚህ አጠቃላይ ሀገሪቷን አከላለል እንደገና ሊቀይረው የሚችለው ስለዚህ በዚህ መንገድ ችግር ይፈጠራል። አጠቃላይ ለሀገሪቷን ሙሉ ሊያሰራ የሚችል መርህ ነው ፈልገው፣ ይህ መርህ ደግሞ ይጣሳል ማለት ነው። እኛ ብንሆን ግን ይህን ችግር እንዴት እንፈተዋለን የሚለው ነው። በመጀመሪያ የክልል የሚባል መሬት አይኖረን። መሬት የሀገር ወይም ደግሞ የግለሰብ ነው። የአማራ መሬት ወይም የትግራይ መሬት የሚባል አይኖረንም። ችግሩን ወደ አማራ እንፈልጋለን ወይም ወደ ትግራይ እንፈልጋለን የሚል ህዝብ ሲነሳ መጀመሪያ ጥናት ይደረጋል። ተቋማት ወይም ነጻ ሰዎች ነጻ ተቋማት ጥናት ያደርጋሉ። ወዴት ቢካለሉ የበለጠ ህዝቡ ሰርቪስ ያገኛል፣ አገልግሎት ያገኛል፣ ወዴት ቢካለል የበለጠ ተጠቃሚ ይሆናል የሚለውን ይጠናል። የሀገር ሽማግሌዎች የዛ አካባቢ ተወላጆች ይኖራሉ። እነሱን በማማከር ወዴት እንደሚሻል ይወሰናል። በመጨረሻ ሻለው ይወስናል። ከዛ የህዝቡን ውሳኔ እንቀበላለን ማለት ነው።
አብርሃ እዚህ ላይ ላቋርጥህና ለውይይትም እንዲመቸን ቋንቋን መሰረት ያደረገ ፌዴራሊዝምን የሚቃወሙ ድርጅቶች የሚሉት እንዳውም በግለሰብ መብት ላይ የተመረኮዘ ህገ መንግስት ቢኖረን ቅድም አንተ እንዳልከው መሬት የግለሰብም ሊሆን ይችላል የመንግስትም ሊሆን ይችላል እንደ ሁኔታው ከሌሎች ሀገሮች ተጠንቶም እንደ አግባቡ ሊሆን ይችላል ባለበት ቦታ እያንዳንዱ ህዝብ አሁን ለምሳሌ የወልቃይት ህዝብ በትግራይ ክልል ውስጥ ስለሆንኩኝ ልጆቼን አማርኛ ላስተምር አልቻልኩም ባህሌን ላስተላልፍ አልቻልኩም ነው ያለው ጥያቄ። የቁጫም ህዝብ እንደዚህ ነው የሚለው፣ የኮንሶም ህዝብ እንደዚህ ነው የሚለው፣ ኦሮሚያ ደግሞ ሊወሰድብኝ ነው በዛ በአዲስ አበባ ዙሪያ ያለው ባህሌ ያካበትኩት ለአመታት ነው የሚለው። ቋንቋን መሰረት ያደረገ አከላለል ቢቀርና የእያንዳንዱ ግለሰብ የሚከበርበት ሁኔታ በህገ መንግስቱ ጎልቶ ቢወጣ ኢትዮጵያ ውስጥ ሰላምና ዲሞክራሲ ሊሰፍን ይችላል የሚሉ አሉ። በፍቃድ ውስጥ እዚህ ላይ አስተያየትን ስጠኝ።
በመሰረቱ የማን ነው ወልቃይት የማን ነው ወይም እንደዚህ አይነት የሚሉትን ጥያቄዎች በግለሰብ ደረጃም እኔ ራሴ እንደ ጸሐፊ ነው የምወስደው። የፖለቲካ ሰጪ አይደለም፣ ግን ፖለቲካ ፓርቲ አባልም ቢሆን በግል ደረጃ ሊወስነው ነው የሚችለው ብዬ አላስብም። በመጀመሪያ ደረጃ መመለስ ያለበት ይህንን ጥያቄ ህዝቡ ጥያቄውም የሚመጣው ከህዝቡ ነው። ስለዚህ ህዝቡ የትኛውን መንገድ ነው የሚመርጠው ለሚለው እድል ሊሰጠው ይገባል። ኢትዮጵያ ውስጥ እየተደረገ ያለው ተቃራኒ ነው። ለምሳሌ ይህንን ጥያቄ የሚያነሱ የኮሚቴ አባላት ይታሰራሉ። በወልቃይትም ሆኗል በሌሎቹም አካባቢ እየሆነ ያለ ነገር ያንን ሀሳብ ደግፈው ወይም እያቀነቀኑ የሚወጡ ሰልፈኞች በሀይል ይበተናሉ። በዚህ ሂደት ውስጥ ሰዎች ይገደላሉ፣ በብዛት ይታሰራሉ። እና ጥያቄ ለመፍታት ቀርቶ ለማስተናገድ እንኳን ራሱ መጠየቅ እንኳን የሚቻልበት የፖለቲካ ምህዳር የለም። ያ ነው ትልቁ ችግር። አትሊስት ህዝቦች ጥያቄያቸውን እንዲያነሱና መልስ አሰጣጡ ስርዓት ላይም እንዲሳተፉ፣ ማለትም ራሱ እንዴት ነው መልስ እንዲሰጣቸው የሚፈለጉት? ለምሳሌ ያክል በሪፈረንደም ነው ወይ የሚለውን ዴሞግራፊካሊ በ25 ዓመት ውስጥ በገዢው ቡድን የተሰራ ሴራ አለ። ስለዚህ በሪፈረንደም አያዋጣንም የሚሉ ከሆነም የፖለቲካ ዲሲሽን በምን አይነት መልኩ ይፈልጋሉ፣ ፍርድ ቤት ሊወስዱት ይችላሉ ወይ የሚሉት ነገሮች የሚጠሩት ህዝቡ ጥያቄውን በነጻነት እንዲያነሳና መልሱም እንዴት ማግኘት እንደሚፈልግ ሊጠየቅ ይገባዋል። ያ እድል አልተሰጠውም ነው ትልቁ ችግር ማለት ነው። ስለዚህ እኔ በመሰረቱ ለሊበራል አይዲያዎች በጣም አደላለሁ። ኢንዲቪጁዋሊስት ነኝ። ስለዚህ ግለሰባዊ የሆነ መሰረት ያለው ህገ መንግስት ቢኖረን ኖሮ አብዛኛዎቹ ጥያቄዎች የማንነት ጥያቄዎች እንዲሆኑ ኢኮኖሚካል መሰረት ስለሚኖራቸው፣ ምክንያቱም በማንነት ላይ ተመስርቶ የሚደረጉ የኢኮኖሚ በደሎችም ስለሚኖሩ በነዛም ምክንያት ስለሆነ፣ ምክንያቱም ብዙዎቹ ተቃውሞዎች ካየናቸው አያቆሙ ማንነት ላይ አንዳንድ ጊዜ እንትን የኔ ነው እንትን የኔ አይደለም የሚሉ ንብረት ላይ ያተኮሩ ተቃውሞዎችንም እንሰማለን። ስለዚህ በአሁኑ ሁኔታ እንደዚህ አይነት ህገ መንግስትም ቢኖረን የህግ የበላይነት ያለባት ሀገር ስላልሆነች እና ለህዝቡ ወይም ለግለሰቦች ስብስቡ እድል ስለማይሰጠው ከመጀመሪያው ጥያቄውንም ማንሳት አይቻልም፣ ሁነኛ መልስም ማግኘት አይቻልም። መጀመሪያ ነጻነት ይቀድማል ነው አባባሌ።
እሺ፣ አመሰግናለሁ። አብርሃ፣ የምትጨምረው አንገብጋቢ ነገር ከሌለ ሁለት አንኳር ጥያቄዎች አሉኝ ወጣቶችን የተመለከተና እዛ ላልፍ እችላለሁ።
ትንሽ ጨምር።
እሺ።
እዚህ ላይ የማንነት ጥያቄዎች የሚነሱ አሉ። እነዚህ መነሻቸው በኢትዮጵያ በአሁን የኢህአዴግ ህገ መንግስት መሰረት መብት ለቡድን ስለተሰጠ ነው። የቡድን መብት ነው ቅድሚያ የሚሰጠው። ስለዚህ የሆነ መብት ለማግኘት የሆነ ጥቅም ለማግኘት ሰው የግድ በማንነት ወይም በቡድን መጠየቅ አለበት፣ ምክንያቱም በግለሰብ ደረጃ መብት ስለማያገኝ ማለት ነው። መሬት ለማግኘት የግድ በብሔር ወይም በብሔረሰብ መደራጀት አለበት። ስለዚህ በእነዚህ ምክንያቶች ነው የማንነት ጥያቄ የሌላ ጥያቄ እየተነሱ ያሉ። ስለዚህ የማንነት ጥያቄ በዚህ የነጻነት ጥያቄ ነው። ስለዚህ ሰው እንደ ግለሰብ ነጻ ከሆነ በማንነቱ ምክንያት ካልተጎዳ፣ አድሎ ካልደረሰበት ወይም አላስፈላጊ ጥቅም ካላገኘ እነዚህ የማንነት ጥያቄዎች አይነሱም ነበር። ስለዚህ መሰረታዊ ነገር እነዚህ ጥያቄዎች መወገድ የሚችሉት ነጻነትን በመፍቀድ ነው። ሁሉም ሰዎች እኩልነት በእኩል አይን በማየት ነጻ ሆነው ሀሳባቸውን መብታቸውን እንዲጠይቁ በመፍቀድ ነው እነዚህ ጥያቄዎች ማስቀረት የሚቻለው።
አመሰግናለሁ። ያው በጣም ብዙ ጊዜ ኖሮን እዚህ ላይ ብንወያይ ደስ ይለኛል። ወዳልኩት አንገብጋቢ ጥያቄ ልሂድ። አቶ ሳተናው አሊ ብዙውን ጊዜ የጥያቄው መልስ ፕሮግራማችን ተሳታፊ ናቸው። አንዱን ጥያቄ ወስድላችኋለሁ። በአሁኑ ወቅት ስደት ለኢትዮጵያውያን ወጣቶች መደበኛ ስራ እየሆነ ነው። ይህም የሆነበት መሰረታዊ ምክንያት ሀገሪቱ ለዜጎች ምቹ እንዳትሆን ስለተደረገ ነው ይላሉ። በሀገሩ ለመማር ለመስራት የጎሳ አስተሳሰብ ጠባብነት በሽታ ሰፍኗል። ያም ሆኖ ግን ስራ ለማግኘት የጎሳ ድርጅት አባል መሆን ያስፈልጋል። ወጣቱ በህዝብ ላይ በሀገር ላይ የሚደርሰውን ግፍ፣ ግድያ፣ አፈና ስለሚያዩ የድርጅት አባል የሆኑትም ወደ ስደት እየነጎዱ ነው ይላሉ። እኛ ሰሞኑን የምንዘግብበት አሁን ለምሳሌ በጅቡቲ በኩል ወደ የመን የተሰደዱ በሺዎች የሚቆጠሩ ከዚህ ከኦሮሚያ ተቃውሞ በኋላ ይመስለኛል በርካታ ሴቶች ቁጥር አልጠቅስም፣ ምክንያቱም እንዳላሳንስም እንዳላበዛም፣ በሺዎች የሚቆጠሩ ግን በተለይ ሴቶች የሚደፈሩበት የሚሰወሩበት ሁኔታ ነው ያለው። ኢትዮጵያ ሰላምና መረጋጋት አለ ይባላል፣ ወጣቶቿ ይጎርፋሉ። ለምን በፍቃዱ? እንዴትስ ማቆም ይቻላል?
እንግዲህ ምንጩን ማድረግ ነው ለዚህ የሚያስፈልገው። የስደት ጉዳይ ቁጥር መጥቀስ የሚያስፈልገው አይመስለኝም። እኔ ራሱ ከአብሮ አደግ ጓደኞች ውስጥ አብዛኞቹ ተሰደዋል። ያልተሰደዱትም መሰደድ ይፈልጋሉ እና በሀገራችን የተማረውም ያልተማረውም ባለው የሚባለውም የሌለውም ሁሉም ነው እየተሰደደ ያለው፣ ያውም ሞትን እየተጋፈጠ ማለት ነው። አንዳንዴ በሊቢያ በረሃ፣ አንዳንዴ በውቅያኖሶች። ይህ ሁሉ እየሆነ ያለው ኦፍኮርስ አብዛኛው ስደት ከኢትዮጵያ ኢኮኖሚያዊ ነው፣ ወይም ቢያንስ ሰዎቹ የተሻለ ኑሮ ላግኝ ብዬ ነው ብለው ይሄዳሉ እና ስለዚህ የተሻለ ኑሮ ሀገሪቷ መስጠት አልቻለችም ማለት ነው። ስለዚህ ይህ እኔ የፖለቲካ ስርዓቱ ውጤት ነው ብዬ ነው የማስበው። የኢኮኖሚ ስደት በጣም እየጨመረ ነው። በ25 ዓመቱ እንኳን ብንለካው እየጨመረ ነው የመጣው። ሴቶቻችን በአረብ ሀገር እስከ ሴተኛ አዳሪነት ስራ ከተሻለ ደግሞ የቤት ሰራተኝነት ስራ ለመስራት ነው የሚሰደዱት። ሌሎቹም ወንዶቹ ራሱ በሌብነት እስከሚታወቁ ድረስ ሳውዲ አረቢያ ውስጥ ነው እየሆነ ያለው ማለት ነው። እና ምንጩ የሚመስለኝ የፖለቲካ ስርዓቱ ነው። መንግስታችን ሊገመገም ከሚገባበት ትልቁ ቁም ነገር ውስጥ አንዱ የስራ እድል ነው። የስራ እድሎች እኔ እንደውም ቅድም በአጋጣሚ የበፊት የሆነ አጋጣሚ እያነሳው ነበር እና እንደተመረቁ አካባቢ ከጓደኞቼ ጋር አንድ የህብረት ስራ ማህበር አቋቁሜ ነበር እና የዛን ጊዜ ጥልፍልፍ ዋስ እንሰጣለን የሚሉበት ጊዜ ነበረ። ጥልፍልፍ ዋስ ማለት እንግዲህ የተወሰነች ትንሽ የራሳቸው እያዋጡና የማህበሩ አባላት ሌሎቹ በተሰበሰበው መሰረት መንግስት እርስ በርስ ዋስ እየሆኑ የማህበሩ አባላት የአዲስ ቁጠባና ባንክ ያበድራቸዋል። አቶ አርከበ ደጋግሞ ሲናገሩት የነበረ ነገር ነው። የበፊት ያንን እድል ለመጠቀም ስንሞክር ግን በጣም ብዙ እንቅፋት ገጥሞናል እና በኋላ ላይ እንደውም ያወቅነው የሆነ ሊግ አባል ባለመሆናችን ምክንያት ነው እና በቀጥታ ቋንቋ አልተነገረንም ነበር እና እኛ ስለማናውቀው ለሚመለከተው ሁሉ የሚል ደብዳቤ ይዛችሁን ነበር የሚሉን። ከየት ነው የምናመጣው? አላወቅንም ነበር በወቅቱ። በኋላ ላይ ስንጠይቅ የገባን ነገር ወይ የሆነ ነገር አባል መሆን አለብን፣ የአንዱ ሊግ ማለት ነው እና ያ ሊግ ይጽፍልናል። ስለዚህ ያንን ራሱ ይዝን ስራ ፍጠሩ የሚባሉትን ስራ ለመፍጠር እየሞከርን ነገር ግን ለዛች መነሻ የሚጠቅም ትንሽ ገንዘብ ለማግኘት እንኳን የፓርቲ አፊሌሽን ያስፈልገን ነበር ማለት ነው እና ሁኔታዎቹ በዛ መንገድ በጣም የተወሳሰቡ ናቸው።
እሺ፣ አመሰግናለሁ። አንድ የመጨረሻ ጥያቄ ያለችኝ ለአብርሃ ደስታ ነው። የአውሮፓ ህብረት ኢዩ በኢትዮጵያ ውስጥ ከ100 ሺህ በላይ ስደተኞችን ለማስፈር 500 ሚሊዮን ዩሮ መንግስት ከጀርመን መንግስት ተቀብሏል ይላሉ እኛ አድማጫችን። ይህም ስደተኞችን ኢትዮጵያ ውስጥ ለማስፈር ታስቦ ነው። ስደተኞቹ ከየመን፣ ከኢራቅ፣ ከሶሪያ፣ ከኬንያ፣ ከሱዳን፣ ከኡጋንዳ፣ ከሶማሊያ፣ ከጅቡቲ እሳቸው መረጃ አላቸው መሰለኝ መሆናቸው በስምምነቱ ተጠቅሷል ይላሉ። ይህ ኢትዮጵያ ውስጥ የሚመሰረተው የኢንዱስትሪ መንደር ለሀገራችን ያለው ፋይዳ ምንድን ነው? እኔ ይላሉ ሀገራችንን ለማዳከም ይመስለኛል። እናንተ ስትመለከቱት ይሄ ፕሮጀክት ኢትዮጵያን ይጎዳል ወይስ ይጠቅማል?
መጀመሪያ ስለዚህ መረጃ የለኝም። ነገር ግን በተሰጠው ነገር የኢትዮጵያ መንግስት አንድ የውጭ ምንዛሪ የሚያገኝበት መንገድ አለው። እንደዚህ ስደተኞች ያሉ እንደዚህ እያረኩ ነው እና ገንዘብ እርዳታ ወዘተ ወዘተ ይላል። ስለዚህ አንድ ገንዘብ ለማግኘት የውጭ ምንዛሪ ለማግኘት ሊጠቀምበት ይችላል ብዬ አስባለሁ። ነገር ግን የገንዘብ ስለገባ የፈለገ ገንዘብ ቢገባ ለህዝብ በሚጠቅም መልኩ ለልማት በሚጠቅም መልኩ ሊውል የሚችለው ህዝብን የሚወክል ለህዝብ የሚቆረቋር መንግስት ሲኖር ነው። አሁን እንኳንም ከውጭ የመጣ ገንዘብ
ራሳቸው ድሮ በተለያየ ምክንያት በተለያየ መንገድ ያገኙትን የትምህርት ገንዘብ እንኳን ለግላቸው እያዋሉ በየውጭ ሀገር ቤት የሚሰሩበት ምክንያት ሁኔታ ነው ያለው። የሚመጣው ገንዘብ በአሁኑ ሰዓት የህወሓት ባለስልጣናት ለህዝብ ጥቅም ወይም ለሀገር ጥቅም ያውሉታል ብዬ አላስብም። ለግላቸው የሚሰሩና በተለያየ አድሎ እየፈጸሙ ህዝብን ከህዝብ እንዲጋጭ እያደረጉ ህዝብን የሚባዛት ብዙ በመሆናቸው ፈለገ ገንዘብ ቢኖር ጠቀሜታ ይኖረዋል ብዬ አላስብም ነው።
የመጨረሻ ጥያቄ ላሰማችሁ።
ጤና ይስጥልኝ ቪዲዮዎች፣ ከሚኒሶታ ነው የምደውለው። ጥያቄ ለአብርሃ እና ለፍቃዱ አቅርቡ የሚለውን ፌስቡክ ላይ አይቼ ነው። ዋናው ጥያቄ እንደ አንድ ወጣት በዚህ ጊዜ ላይ እንዴት ነው ወጣቶች ብሄር በዘለል ወይ ማንነትን ብሄርን ተኮር ካረገ የዩኒቨርሳል ቲንከር ይሆን እንዲሆኑ ወይም አይዲዮሎጂ ኢንተርቴን እንዲያደርጉ አጠቃላይ የዩኒቨርሳል እሴቶችን ያዘ ስለ ሂውማን ራይት ስለ አንድ ሰው መነካት ሰው በመሆኑ ብቻ አንድ ሰው የሚያገኛቸው ነገሮች ከዛ ጋር በተገናኘ ወርልድ ክላስ አይዲያዎችንስ ኢንተርቴን እንዲያደርጉ መስራት አይጠብቅብንም ወይ? ምክንያቱም በሰሞኑ ባለው ሁኔታ ኮምፕሊትሊ ወጣቱ በተለይ ብሄርን መሰረት ያደረገ ነገር ብቻ ነው ያሳያለውና እሱ እንዳለ ሆኖ ደግሞ ወጣቱ እንዴት ነው? ምክንያቱም አሁን 71% በላይ የኢትዮጵያ ህዝብ ወደ 71% ከ30 ዓመት በታች የሆኑ ወጣቶች ናቸው እና ይሄ ነው ጥያቄ። በተለይ በፍቃዱ ደግሞ አንድ ከወጣቱ ምን ይጠበቃል የሚለውን አድሬስ ቢያደርግልን። በዲያስፖራውም ያለው በኢትዮጵያም ያለው ወጣት ምን ይጠበቅበታል እኚህን ነገሮች ሞር እንዲያስብ ከብሔር በወጣ መልኩ አጠቃላይ አይዲዮሎጂችን ኢንተርቴን እንዲያደርግ ከዛ አንድ ሰው ሰው በመሆኑ ብቻ የሚደርስበትን ነገር ኦፖዞ ማድረግ የሀሳብ ነጻነት የመሰሉ ነገሮችን ልክ እንደ ብሔርም እንዲያንገበግበው ወይ ደግሞ ከጎን ለጎን ኢንተርቴን እንዲያደርገው ማድረግ ምን ይጠበቃል የሚለውን ነው። ለሁለቱም ነው የጥያቄ። አብርሃ ደግሞ እንዴት ነው በፓርቲ ደረጃ ደግሞ ስታስቡት ይሄ ነገር ያሳስባቸዋል ወይ? ምክንያቱም የኢትዮጵያ አሁን ቅድም እንዳልኩ ዴሞግራፊ ወጣቱ የበዛ ነው። እንደ አንድ ፓርቲ ስታዩት ጎን ለጎን ወጣቱ ዩኒቨርሳል ቲንከርን አድርገው አትሉም ወይ? በተለይ ዓለም እንደዚህ በሄደችበት ሰዓት ላይ ብሔርን ብቻ ተኮር ያደረገ አካሄድ እንዴት ነው ጎን ለጎን በዚህ ደረጃ ወጣቱ እንዲያስብ ምን ያስባሉ ፓርቲዎች?
በፍቃዱ መጀመሪያ፣ ከዛ አብርሃ ያለህን ሀሳብ ጨምረህ እናጠቃልላለን።
በጣም ጥሩ ጥያቄ ነው ያነሳው። በመሰረቱ ይህንን ጥያቄ እንደውም የዲያስፖራ ኮሚኒቲ አባል ነው በሚል ወደ እሱ ነው መመለስ እንፈልገው። በተለይ በዲያስፖራ ያለው ወይም ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ተሞክሮ ስላለው የሌላውን ዓለም ሁኔታ ስለሚያውቅ እና አንዳንድ ጊዜ እኛ በቡድን የተፈጸሙ የሚመስሉን በደሎችም ምናልባትም ደግሞ በየትኛውም ዓለም የፖለቲካ የጭቆና ጥበቦች ሊሆኑ ስለሚችሉ ተሞክሯቸውም እነዚህ ሀገሮች በተለይ ዴሞክራሲያዊ ሀገሮች ውስጥ ያሉ ነዋሪዎች እዛ ደረጃ እንዴት እንደደረሱ ያንን የብሔር ወይም የቡድን አመለካከት እንዴት ቀርፈው ወደ ሰብአዊ ልዕልና እንደደረሱ ቢያስተምሩን። ፕላትፎርሙም ስላላቸው የመረጃ ምንጩም ብዙ አክሰስብል ስለሆነ ከኛ ይልቅ በተግባርም እያዩት ስለሆነ በየትኛው መንገድ ብንሄድ የትኛው ተሞክሮ የተሻለ እንደሚያዋጣን ቢነግሩንና የሆነ ፕላትፎርም ፈጥረው እንድንወያይ ድል ቢሰጡንና ተሞክሮን ቢያካፍሉን በጣም አሪፍ ነው። እዚህ ሀገርም እንደዚህ አይነት ነገሮች መሞከር አለባቸው። ምክንያቱም መጽሐፍቱም አለ ኢንተርኔቱም እንደዛ ባይሆን ባለችው መጠን የራሱ አክሰስ አለው። ስለዚህ እኛም የየራሳችን ኃላፊነት አለብን። ሰብአዊ መብት ለየትኛውም ቡድን ያላድሎ ሊሰጥ የሚገባ ነገርና ሰው ከሁሉም በላይ ክቡር ከቡድኑም በላይ ክቡር የሆነ ልዑል ፍጡር መሆኑን ማስተማርና መማር አለብን። ለዚህ ግን መንግስትም ሊተባበረን ይገባል እና በእኔ በኩል እኛ ሀገር መንግስት ይህንን እድሉን የሰጠን አይመስለኝም እንድንማማር። ምክንያቱም ሲቪል ሶሳይቲዎች ያለባቸውን የአቅም እጥረት እናውቀዋለን እና የሲቪል ሶሳይቲ ህጉን ሪስትሪክት ያደርጋል። ስለዚህ በብዛት ይህንን ወደዛ ነው የሚገፋው። እንደዚህ አይነት ነገሮችን በመገናኛ በተገኘው አማራጭ በሙሉ እንዲያስተምሩ ዲያስፖራዎች ከኛ የበለጠ ኃላፊነት አለባቸው ብዬ እገምታለሁ።
እሺ፣ በጣም አመሰግናለሁ። አብርሃ፣
በመጀመሪያ ያለው ስርዓት የኢህአዴግ ስርዓት እኩልነት ማስፈን ባለመቻሉ፣ ነጻነት ባለመፍቀዱ፣ አድልዎ ባለማስወገዱ ምክንያት ብዙ በደሎች፣ ጭቆናዎች ተፈጸሙ። ከዛ ህዝቡ መረረው፣ ብሶቱን ወደ መግለጽ ሄደ። አሁን ያለው ነገር ስሜት መሰረት ያደረገ ዝም ብሎ የተበተነ ተቃውሞ ነው፣ ብሶት ፈንድቶ ነው እንጂ የወጣቱ እንቅስቃሴ መሪ ያለው አይደለም፣ እየተመራ አይደለም፣ እየተደራጀም አይደለም። ስለዚህ ዝም ብሎ ተበትኖ ነው እየተንቀሳቀሰ ያለው። መሪ ከሌለው፣ አደረጃጀት ከሌለው፣ የሚያደራጅ ከሌለው፣ አቅጣጫ የሚያሳይ ከሌለ ያው ወጣቱ ወደየ ብሔሩ መበተኑ አይቀርም በስሜት የራሱን ብሔር ማስቀደሙ ወይም ደግሞ በዛ ትክክል መስሎ ሊሰማው የሚችለውን ያ ስሜት መሰረት አድርጎ ስለሆነ በዛ መንቀሳቀሱ አይቀርም። ይሄ ችግር አንደኛ ኢህአዴግ አፍኖ ስላቆየው ነው። ሁለተኛ ደግሞ እነዚህ ወጣቶች እየተቃወሙ ያለውን ወጣት መምራት የሚችሉ ማደራጀት የሚችሉ አቅም ያላቸው ሰዎች የማጥላላት ስትራቴጂን ፈርተው የተደበቁበት ሁኔታ ነው ያለው። እነዚህ ሊሞሩ ይችላሉ ተብለው የሚታሰቡ ሰዎች ከፖለቲካ ወጥተው ነው ያሉ በእኔ ግምት። ስለዚህ እነዚህ ሀሳብ ማመንጨት የሚችሉ አይዲዮሎጂ ማመንጨት የሚችሉ ጥሩ መሪነት መስጠት የሚችሉ ሰዎች ከፖለቲካው ስለተገለሉ አሁን ስሜት ብቻ ይዞ በስሜት የሚንቀሳቀስ ወጣት መሪ ያጣ ወጣት ነው ያለው። መሪ ያጣ ህዝብ ነው ያለ ነው። አሁን ለውጥ ይፈልጋል፣ ነጻነት ይፈልጋል፣ ሁሉም ይፈልጋል። ነገር ግን ወደ ለውጥ የሚመራ ሊወስደው የሚችል ወይም ደግሞ ነጻነት ለማግኘት ሊረዳው የሚችል መሪ አጥተው ወደ በየራሱ መንገድ ብሔርን ምክንያት እያደረገ ቋንቋን ምክንያት እያደረገ ሌላ ሌላ አፊሌሽኖች ምክንያት እያደረገ እየተንቀሳቀሰ ነው ያለው። ስለዚህ እኛ ያሰብነው አሁን ያለው ህዝባዊ ተቃውሞ ዲሲፕሊን ኖሮት ተደራጅቶ ስርዓት ባለው መንገድ በሰላማዊ ሆነ መንገድ መሪነት ተሰጥቶት ኢህአዴግን ለድርድር እንዲዘጋጅ ወይም እንዲደራደር እንዲገደድ ለማድረግና በሰላማዊ መንገድ የስልጣን ሽግግር ተፈጽሞ ከኢህአዴግ የተሻለ ስርዓት የሚገነባበት የኢትዮጵያን አንድነት የሚከበርበት የሚጠበቅበት የህዝቦችን የኢትዮጵያውያን ደህንነት የሚጠበቅበት ስርዓት ለመገንባት ነው እያሰብን ያለ ነው። ስለዚህ አጠቃላይ የወጣቱን የተበታተነ ስሜት ወደ አንድ ለማምጣት አይዲዮሎጂ መሰረት ያደረገ አስተሳሰብ ይዘን አደረጃጀት ይዘን ለመንቀሳቀስ ነው ያሰብነው።
አብርሃ ደስታ የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል፣ የፖለቲካ ታጋይ፣ የሶሻል ሚዲያ ላይ ብዙ ጊዜ ሀሳብህን የምትገልጽ እጅግ አርጌ ነው የማመሰግነው። እንዲሁም በፈቃዱ ኃይሉ ከዞን 9 ጦማሪያን መስራች አባላት አንዱ ገጣሚ፣ ደራሲ፣ ወጣቶች በጣም ነው የማመሰግናችሁ።
እናመሰግናለን።
እግዜር ይስጥልኝ።
የቅዳሜ ምሽት ፕሮግራማችን ተጋምሷል። በ19 በ22ና በ25 ሜትር ባንድ ላይ ነው የምታገኙን። እንዲሁም በናይል ሳት አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን መስመሩን ለሙዚቃ ቃና አዘጋጅና አቅራቢዋ ለጽዮን ግርማ ለቃለሁ። መልካም ቆይታ።
እንደምናመሻችሁ እንደምሰነበታችሁ ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። የሙዚቃ ምርጫችን በውጭ አገር ቋንቋ የተሰሩ በተለይም በእንግሊዘኛ ቋንቋ የተዘፈኑ ዘፈኖች ተመርጠው ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራማችን ነው። አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ዶዌት ሁለት ድምፃውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዶዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዶዌት ይባላል፣ ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓ.ም የመጀመሪያውን የዶዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓ.ም ኤንት ማውንቴን ሃይ ሲሉ ያቀነቀኑትን ልጋብዝ። Listen, baby, ain't no mountain high, ain't no valley low, ain't no river wide enough, baby. If you need me, call me, no matter where you are, no matter there ain't no mountain high enough. ከማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ.ም አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም.
When I met you, there was peace on earth. I set out to get you with a fine-tooth comb. I was soft inside. There was something going on. You do something to me that I can't explain. Hold me closer and I feel no pain.
አሁን ደግሞ ወደ ሁለት ድምጽ መረዋ እንስት ድምጻውያን ዜማሉ ሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከ8 አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበውን ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር። ከ8 አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይል አድርገው now we are not afraid, although we know there's much to fear. We were moving mountains long before we knew we could. Oh yes, there can be miracles when you believe. Though hope is free, it's hard to kill. Who knows what miracles you can achieve when you believe. Somehow you will. You will when you believe.
city, flown away. Yet now I'm standing here, my heart's so full, I can't explain. Seeking faith and speaking words I never thought I'd say.
ከ1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን I knew you were waiting for me ዜማ ተጋበዙልኝ።
Like a warrior that fights and wins the battle.
ኬሊ እንዲሆንና አር ኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር አንጀል ይሉናል ሴሊን ዲዮንና አር ኬሊ በ1998 ዓ.ም በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ አይ አም ዩር አንጀል ሰናበታችሁ። ደህና ደሩ። አሁን የዜና ማጠቃለያ እናነባለን። ፑንትላንድ ያሉት የሶማሊያ ክልላዊ ባለሥልጣኖች በያዝነው ሳምንት እስላማዊ መንግሥት ነኝ በሚለው ቡድን ደጋፊዎች የተያዘችውን ከተማ እናስመልሳለን ብለዋል። የክልሉ ፕሬዚዳንት ዶክተር አብዲ ወሊ መሐመድ አሊ አማጽያኑን እናስወጣቸዋለን ሲሉ ስብሰባ ላይ ቃል ገብተዋል። የጽንፈኛው ቡድን ደጋፊዎች ካለምንም መከላከል ነበር ኳንዳላ የተባለችውን ከተማ የያዙት። ማይዱጉሪ በተባለችው በሰሜን ምስራቅ ናይጄሪያ በምትገኘው ከተማ ዛሬ ማለዳ በተካሄዱ ሁለት የአጥፍቶ መጥፋት ጥቃቶች ቢያንስ 9 ሰዎች ተገድለው 24 ቆስለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ከ7 ዓመታት በፊት አመፅ የጀመረባት ከተማ ነች። የዩናይትድ ስቴትስ የምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ባለሥልጣኖች በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዲሞክራቷ ሂለሪ ክሊንተንን የውጭ ጉዳይ ሚኒስትር እያሉ የግል የኢሜይል አሰራራቸውን እንደገና እያዩ ነው ማለታቸው ነቀፌታ አስነስቷል። የምርመራው አገልግሎት በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት ውስጥ ጣልቃ እየገባ ነው የሚል ነው ነቀፌታው። ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አብራችሁን ስላመሻችሁ እናመሰግናለን። በሰላም ደሩ።
This program has come to you from the Voice of America, Washington.